ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲቪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። መንግስት ኦነግ ሸኔ ያለ ከመጠራው ታጣቂ ጋር እየተደራደረ እንደሆነ ይፋ አደረገ።
የመጀመሪያው ዙር ከሸኔ ጋር የተደረገ ውይይት ነበር። ሁለተኛ ዙር አሁንም ቀጥሏል፣ እየተካሄደ ነው የሚገኘው። በእኛ በኩል ድርድሩ መገናኛ ብዙሃን እንዲደረግ እንዲሆን ፈቃደኛ አይደለንም። ስለዚህ
የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ አምባሳደር መለስ ዓለም ነበሩ። ይህንና ሌሎችንም የአገር ውስጥና የውጭ አገር ዘገባዎችን ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን። ህዳር 6 2016 ዓመተ ምህረት ምሽት የፕሮግራሙን በመምራት አብሬያችሁ ማመሻ እንግዶል ነኝ። ለስቱዲዮ ቅንብሩ ኤልያስ አስማረ እንዲሁም ዜናውን የሚያቀርብልን አሉላ ከበደ በወንበሩ ላይ ይገኛል። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን። የዓለም ምግብ ፕሮግራም በኢትዮጵያ አዲስ የምግብ ዕድል አሰራር ሊያስተዋውቅ ነው። የኢትዮጵያ ቢሮ ሰራተኞቹ ለድብደባና እስር የተዳረጉበት የአፍሪካ ልማት ባንክ ቅሬታ አቀረበ። ኢትዮሊስ ኩባንያ የኢትዮጵያ ስራውን ሊያቋርጥ ነው የሚሉት ይገኙበታል። አሁን ወደ ዝርዝሩ። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ አዲስ አሰራር ሊጀምር ነው። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም WFP ኢትዮጵያ ውስጥ አቋርጦት የነበረውን የምግብ ዕደላ በተሻሻለ አሰራር ሊጀምር መሆኑን አስታወቀ። እርዳታው እየተሰረቀ ከታለመበት ዓላማ ውጪ ይውላል በሚል ካለፈው ሰኔ ወር አንስቶ ተቋርጦበት የቆየውን 3 ሚሊዮን 200 ሺህ ተረጂ መድረስ የሚያስችል እርምጃ እንደሆነ ድርጅቱ አመልክቷል። የኢትዮጵያ መርሃ ግብሩን ለመጀመር የወሰነው ግልጽ፣ በማስረጃ የተደገፈና በገለልተኛ አሰራር ላይ ያተኮረ የተሟላ ግምገማውን ካጠናቀቀ በኋላ መሆኑን WFP ጨምሮ ገልጧል። አዲሱ አካሄድ በስፋት የተሞከረና ጠንካራ የቁጥጥር አሰራር የታከለ ይሆናል ሲል ድርጅቱ ዛሬ ባወጣው ጋዜጣዊ መግለጫ አመልክቷል። እርዳታው በእጅጉ የሚያስፈልጋቸውን ወገኖችና የቤተሰቦቻቸውን አባላት ግልጽ በሆነ መመዘኛ ለመለየት ከየአካባቢው ማህበረሰቦች ጋር በቅርበት መስራት፣ ምግብ ከሚከማችባቸው መጋዘኖች እድላው ወደሚካሄድባቸው አካባቢዎች በሚጓጓዙበት ወቅት የተጠናከረ ክትትል እንደሚደረግም መግለጫው ይዘረዝራል። በተጨማሪም የምግብ እርዳታ ከታለመለት ዓላማ ውጪ እንዳይውል ጥብቅ ቁጥጥር እንደሚደረግና ውሎ በሚገኝበት ወቅት በፍጥነት ሪፖርት ማቅረብ የሚያስችሉ ዘዴዎችን ተግባራዊ እንደሚያደርግ መግለጫው አስረድቷል። የኢትዮጵያ ቢሮ ሰራተኞቹ ለድብደባና እስር የተዳረጉበት የአፍሪካ ልማት ባንክ ቅሬታ አሰማ። የኢትዮጵያ ቢሮ ባልደረቦች ሆኑ ሁለት ሰራተኞቹ በሕግ አስከባሪዎች መያዛቸውንና መደብደባቸውን የአፍሪካ ልማት ባንክ ማስታወቁን ሮይተርስ ዘግቧል። አድራጎቱ ዲፕሎማሲያዊ አሰራርን በብርቱ የጣሰ ነው ሲል አውግዞታል። ሰራተኞቹ ማክሰኞ ጥቅምት 22/2016 ዓ.ም ምረት በጸጥታ አካላት ህግ ወጥ ባለው መንገድ ከተያዙ በኋላ አካላዊ ጥቃት እንደተፈጸመባቸውና ለብዙ ሰዓታትም ታስረው ከቆዩ በኋላ ያላንዳች ማብራሪያ መለቀቃቸውን የልማት ባንኩ አመልክቷል። የኢትዮጵያ መንግስት ለባንኩ የማጽናኛ መልእክት ማስተላለፉንና የተፋጠነ ምርመራ እንደሚያደርግ ቃል መግባቱን ባንኩ የጠቀሰው የሮይተርስ ዘገባ ጠቁሞ የባንኩ እንቅስቃሴ ግን በተፈጠረው አጋጣሚ አለመስተጓጎሉን ማስታወቁን አመልክቷል። ጉዳዩ ጠቅላይ ሚኒስትር አብይ አህመድ ዘንድ ከደረሰ በኋላ ለእንግልት የተዳረጉ የባንኩ ሰራተኞች መለቀቃቸውን የገለጠው የአፍሪካ ልማት ባንክ ከባለስልጣናቱ ጋር በዲፕሎማሲያዊ መንገዶች እየተነጋገረ መሆኑንም አስረድቷል። መንግስት ቅሬታችንን እንደተገነዘበ በይፋ አሳውቆ የድርጊቱን ክብደት እንደሚረዳና ህግ የተላለፉ በሙሉም ጥብቅ ምርመራ እንደሚደረግባቸው አረጋግጦልናል ከማለት ውጪ ቃል አቀባዩ ስለ ሁኔታው ፈጥኖና ይዘት ያለው ዝርዝር ማብራሪያ ለመስጠት ፈቃደኛ አለመሆኑን ሮይተርስ ጨምሮ ዘግቧል። የአፍሪካ ልማት ባንክ ኢትዮጵያ ውስጥ 308 ሚሊዮን ዶላር ዋጋ ያላቸው 8 ፕሮጀክቶች እንዳሉትም Reuters የባንኩን ዌብሳይት ላይ የሰፈረ መረጃ ጠቅሷል። ቻይና ከዩናይትድ ስቴትስ ጋር ላላት ግንኙነት አለመካረር ቀድሚያ ትሰጣለች አሉ ተንታኞች። ትናንት ረቡዕ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ ሳን ፍራንሲስኮ ላይ ያደረጉትን ስብሰባ ተከትሎ ቤጂንግ ከዋሽንግተን ጋር ባላት ግንኙነት የሚታየውን ውጥረት ለማርገብ ፍጥጫ የማይጋብዝ አቀራረብ መምረጧ ነው የተነገረው። ቻይና በዓለም ዙሪያ ባላት ስፍራ ዩናይትድ ስቴትስን አልፋ ለመሄድ ወይም ለመተካት እቅድ እንደሌላት እንዲሁም ቤጂንግ የምትከተለውን ርዕዮተ ዓለም ወደ ውጭ ሀገራት ማዳረስ እንደማትሻ ሺ ማመልከታቸውን በይፋ የቀረበው ሰነድ ያሳያል ሲሉ የፖለቲካ አዋቂዎች ተናግረዋል። ሁለቱ መሪዎች ስብሰባ ወቅት ቻይና ያንጸባረቀችውን አቋም ለአሜሪካ ድምጽ ያብራሩት የአውስትራሊያው ብሔራዊ ዩኒቨርሲቲ ANU የፖለቲካ ሳይንስ ምሁር ዌን ቲሱንግ ሲናገሩም በጉባኤ የተላለፉ መልእክቶች የምስራቁ ዓለም ከፍ ያለ ምዕራቡ እየወደቀ ነው ከሚለው ሺ ሲያንጸባርቁት ከነበረው ሐሳብ በእጅጉ የሚቃረን ነው ብለዋል። ዛሬ ሐሙስ ይፋ የተደረገው የቻይና አቋም የተንጸባረቀበት ጽሑፍ ሺ ቤጂንግና ዋሽንግተን ፍጥጫ ማስቀረታቸው አስፈላጊ መሆኑን አመልክተው ሁለቱ ሀያላን አገሮች አንዳቸው በሌላቸው ላይ ፍታቸውን ማዞር እንዳማራጭ የሚወስዱት አይደለም ማለታቸው ተዘግቧል። ቻይና የገጠሟት የኢኮኖሚ ፈተናዎች በውጭ ፖሊሲዋ ከምትራመደው እሳቤ ጋር መጋጨት የጀመረ ይመስላል ሲሉም የፖለቲካ ተንታኙ አክለዋል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሰዓቱን የዓለም ዜናዎች ነው። እስራኤል ፍልስጤማውያን በደቡባዊ ጋዛ የሚገኙ አራት ከተሞችን ለቀው እንዲወጡ በዛሬው ዕለት ትዕዛዝ አስተላለፈች። ባለስልጣናቱ ያስተላለፉት ትዕዛዝ እስራኤል ከሐማስ ታጣቂዎች ጋር እያካሄደች ያለችው ጦርነት እየተስፋፋ ባለበት ለሕዝቡ ደህንነት ይበጃል ወዳሉት ስፍራ መሆኑም ተነግሯል። እስራኤል ሌሊቱን ፍልስጤማውያኑ አካባቢውን ለቀው እንዲወጡ በተባሉት ከተሞች የማሳሰቢያ ወረቀቶችን መበተኗም ተገልጧል። ኢትዮሊዝ ኩባንያ የኢትዮጵያ ስራውን ሊያቋርጥ ነው። በኢትዮጵያ የፋይናንስ አገልግሎት ለመስጠት ከብሔራዊ ባንክ ፈቃድ የወሰደው ብቸኛው የውጭ ኩባንያ ኢትዮሊዝ በኢትዮጵያ ያለውን የስራ እንቅስቃሴ እንደሚያቋርጥ በትላንትናው ዕለት ይፋ አድርጓል። ኢትዮሊዝ ባወጣው መግለጫ የኢትዮጵያ ስራውን እንዲያቋርጥ ዋና መቀመጫውን በኒውዮርክ ካደረገው የኢትዮሊዝ ኩባንያ ባለቤት አፍሪካን አሴት ፋይናንስ መመሪያ እንደተሰጠው አስታውቋል። የሀገሪቱን ኢኮኖሚ ለውጭ ኩባንያዎች ተሳትፎ ክፍት ለማድረግ መንግስት ያወጣውን የማሻሻያ ዕቅድ ተከትሎ የኢትዮጵያ ብሔራዊ ባንክ በ2012 ዓ.ም ፈቃድ የሰጠው ኢትዮሊዝ በፋይናንሱ ዘርፍ በመሰማራት የመጀመሪያው የውጭ ኩባንያ ነው። ብሔራዊ ባንክ ከሁለት ዓመት በፊት ያወጣው መመሪያ ድርጅቱ አዲስ የሊዝ ውል መዋዋል እንዳይችል ስላደረገው አገልግሎቱን ለማቋረጥ ምክንያት እንደሆነው ኢትዮሊዝ አስታውቋል። ባንኩ ያወጣው የማሻሻያ ማንኛውም የሊዝ ስምምነቶች ቋሚ ክፍያዎች ከውጭ ምንዛሬ ይልቅ በኢትዮጵያ ብር እንዲሆንና ውሉ በሚፈጸምበት ወቅት ባለው የምንዛሬ ተመን በብር እንዲከፈልም ይወስናል። ከተባለው ማሻሻያ በተጨማሪም የውጭ ሀገር የሊዝ ኩባንያዎች በኢትዮጵያ ብር እንዳይበደሩ ከሚከለክል ሌላ መመሪያ የትኛውም የውጭ ሀገር የሊዝ ኩባንያ በኢትዮጵያ ስራውን እንዳይሰራ አዳጋች ያደርጋል ሲል አክሏል። ኢትዮሊዝ እና ባለሀብቶቹ ሁኔታው የሚሻሻልበትን መንገድ ለመፈለግ ቀጣይ ጥረት ቢያደርጉም ከኢትዮጵያ መንግስት ጋር መፍትሄ የማስገኘት የሚያስችል ስምምነት ላይ መድረስ ሳይችሉ መቅረታቸውን መግለጫው ጨምሮ አመልክቷል። የኢትዮጵያ ማዕከላዊ ባንክ ገዢ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዶ ወልዴ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ ሚዲያ አሰናዳጃችን ደግሞ አበባየው ገበያ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። መንግስት ኦነግ ሸኔ ያለ ከሚጠራው ታጣቂ ጋር እየተደራደረ እንደሆነ ይፋ አደረገ የሚለው የዛሬው አብይ ርዕስ ዘገባችን ነው። ፌደራል መንግስቱ ኦነግ ሸኔ ያለ ከመጣራው የኦሮሞ ነጻነት ሰራዊት ጋር ሁለተኛ ዙር ድርድር ያካሄደ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID በመላው ኢትዮጵያ አቋርጦ የነበረውን የምግብ ድጋፍ እንዲቀጥል ስምምነት ላይ እንደተደረሰ ትናንት ተገልጿል። USAID የምግብ ድጋፍ አቅርቦቱን በመጪው የፈረንጆች ወር እንደሚቀጥል አስታውቋል። ኬኔዲ አባተ ዘገባውን ይዟል።
የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋራ ሁለተኛ ዙር ድርድር እያደረገ እንደሚገኝ ዛሬ ሐሙስ ዳር 6 ቀን 2016 ዓ.ም በይፋ አስታውቋል። የዛሬው የመንግስት መግለጫ ሁለተኛ ዙር ድርድር እንደቀጠለ ሰሞኑን ከተሰማ በኋላ የመጀመሪያው ነው። በታንዛኒያ ዳሬ ሰላም ካለፈው ሳምንት ማክሰኞ ጥቅምት 27 ቀን 2016 ዓ.ም ጀምሮ እየተካሄደ እንደሚገኝ የተሰማው ድርድሩ አውንታዊ ለውጦችን ያሳየ እንደሆነ ለአደራዳሪዎች ቅርበት ያላቸው ምንጮች አሜሪካ ድምጽ መግለጫቸውን መዘገባችን ይታወሳል። ምንም እንኳን ድርድሩ እየተካሄደ እንደሚገኝ የኦሮሞ ነጻነት ሰራዊት ባለፈው ሰኞ ባወጣው መግለጫ ቢያሳውቅም ይፋዊ መረጃ ከመስጠት ተቆጥቦ የቆየው የኢትዮጵያ መንግስት በበኩሉ ድርድሩ በሂደት ላይ እንደሚገኝ በዛሬው ዕለት በውጭ ጉዳይ ሚኒስቴር በኩል አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር መለስ አለም የዛሬውን ጋዜጣዊ መግለጫ በሰጡበት ወቅት ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽ መቼ እንደተጀመረና አሁን ስላለበት ደረጃ ባይገልጹም ድርድሩ በሂደት ላይ እንዳለ አረጋግጠዋል።
የመጀመሪያው ዙር ከሸኔ ጋር የተደረገ ውይይት ነበር። ሁለተኛ ዙር አሁንም ቀጥሏል፣ እየተካሄደ ነው የሚገኘው። በእኛ በኩል ድርድሩ መገናኛ ብዙሃን እንዲደረግ እንዲሆን ፈቃደኛ አይደለንም። ስለዚህ ጊዜው ሲደርስና ሁኔታው ሲፈቅዱ ይፋም ይሆናል። የዲፕሎማሲ አንደኛው ባህሪ በግልጽም በይፋም የሚደረጉ ነገሮች እንዳሉ ሆነው ሌሎቹ ነገሮች ግን ጊዜያቸውን የሚጠብቁ እንደሆኑ መረዳት ያስፈልጋል። ግን እየተከናወነ እንደሆነ ለመግለጽ ነው።
የኦሮሞ ነጻነት ሰራዊት በሰኞ መግለጫው በዋና አዛዥ ጃልመሮ ድሪባና በመከተላቸው ጃልገመቹ አቦዬ የሚመራ የልዑካን ቡድን ለሰላም ድርድሩ ታንዛኒያ ገብቷል ብሏል። ስለ ድርድሩ መረጃ ከመስጠት የዘገየው የታጣቂ ቡድኑ መሪዎች ከኦሮሚያ ግንባር ወደ ታንዛኒያ ለሚያደርጉት ጉዞ ደህንነት ሲባል እንደሆነ መግለጹም አይዘነጋም። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው በመላው ኢትዮጵያ የእርዳታ አቅርቦቱን ለወራት አቋርጦ የቆየው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የምግብ ድጋፍ ስርጭቱን እንዲቀጥል ስለተደረሰው ስምምነትም ተናግረዋል።
ተቋርጦ የነበረው የእርዳታ መስጠት ይቀጥላል፣ ስምምነት ተደርሷል፣ በበጎ ይወሰዳል። መጀመሪያም መቋረጥ ያልነበረበት ነው። በኢትዮጵያ መንግስት በኩል ተጠያቂነት ያለበት ስርዓት እንዲኖር የሚሰራ ይሆናል። እርዳታ ለተረጂዎች በተመግ በተገቢው መንገድ እንዲደርስ ለማድረግ እንሰራለን። ስለዚህ USAID ሌሎች እርዳታ ሰጪ ድርጅቶችና ኢትዮጵያ መንግስት ኤፊሽንት እና ኢፌክቲቭ የሆነ የእርዳታ ስርዓት እንዲኖር ለማድረግ የሚሰራ መሆናችንም መግለጽ በቂ ይመስለኛል።
USAID እና የዓለም ምግብ ፕሮግራም ከፍተኛ የሰብአዊ ድጋፍ አቅርቦት ስርቆትና ድጋፉን ላልተገባ ዓላማ የመጠቀም ተግባር እየተፈጸመ ነው በሚል በትግራይ ክልል ከመጋቢት ወር 2015 ዓ.ም በመላው ኢትዮጵያ ደግሞ ከሰኔ ወር 2015 ዓ.ም ጀምሮ የምግብ ድጋፍ እደላውን ሙሉ በሙሉ አቋርጠው ቆይተዋል። USAID ባለፈው ማክሰኞ አመሻሽ ላይ ባወጣው መግለጫ ታዲያ ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ባደረገችው ድርድር በምግብ እርዳታ መዋቅር ላይ ሰፊና ትልቅ ማሻሻያ መደረጉን ጠቅሶ በዚህ መሻሻል ምክንያት ከቀጣይ ወር ጀምሮ በመላው ኢትዮጵያ የምግብ እርዳታ ስርጭቱን እንደሚቀጥል አስታውቋል። ይህ ውሳኔ ለሁለቱ ሀገራት ግንኙነት መሻሻል እንደሚረዳ አምባሳደር መለስ አለም አመልክተዋል።
በእኛ በኩል የተደረሰው መግባባት በጣም ጠቃሚ ነው። በኢትዮጵያና አሜሪካ መካከል ያለው ግንኙነት መሻሻል የበለጠ አስተዋጽኦ የሚያደርግ ነው። ከምንም በላይ ወገኖቻችን ህይወት መታደግ የሚያስችል ድጋፍ የሚያገኙ ሆኖ በራሱ ትልቅ ስኬት አድርገን እንስተዋለን።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንና በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለም USAID የእርዳታ አቅርቦቱን ለመጀመር ያሳለፈውን ውሳኔ እንደሚያደንቁና ኢትዮጵያ ውሳኔውን በደስታ እንደምትቀበል በማህበራዊ የትስስር ገጻቸው ላይ ገልጸዋል። በሌላ ዜና ትላንት ረቡዕ በኢትዮጵያ ጉብኝት ያደረጉት የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጄኔራል አብዱል ፈታህ አልቡርሃንና ጠቅላይ ሚኒስትር አብይ አህመድ ጠቃሚ ውይይት አድርገዋል ብለዋል አምባሳደር መለስ። አያይዘውም ኢትዮጵያ በሱዳን ያለው ወቅታዊ ቀውስ ኢጋድና የአፍሪካ ህብረት ደግፈውት በራሳቸው በሱዳናውያን መፈታት አለበት የሚል አቋም እንዳላት በዛሬው መግለጫቸው ላይ አንስተዋል። ጄኔራል አልቡርሃን ትላንት ረቡዕ ወደ አዲስ አበባ ሲገቡ የተቀበሏቸው ጠቅላይ ሚኒስትር አብይ የሱዳኑ መሪ በወቅታዊ ጉዳዮች ላይ ለመምከር እንደመጡ ከመጥቀስ ውጭ እስካሁን ያሉት ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ የሚተላለፍላችሁ ስርጭት ይቀጥላል። ያዳመጣችሁት የምሽቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስታዊ አወቃቀር ፌደራላዊ ቢሆን እንደሚመረጥ አንድ ጥናት ጠቁመዋል ይላል ቀጣዩ ዘገባ። በዚህ ጥናት እንደተጠቆመው ይዝንባሌ ቀደም ሲል ከነበረው ቁጥር መቀነሱንም ይፋ አድርጓል። የፌደራል ስርዓቱ በምን መሰረት ይቆም በሚለው ጥያቄ ላይም በጥናቱ የተከታተተውና ናሙና እኩል በእኩል በሚባል ደረጃ መከፋፈሉንም ጥናቱ አሳይቷል። መለስካቸው አመሃ ዝርዝሩን ይዟል።
አፍሮ ባሮሜትር የተሰኘ የጥናት ተቋም ዛሬ ይፋ ባደረገው አንድ ጥናት ኢትዮጵያውያን ከተማከለ መንግሥት ሥርዓት ይልቅ ፌዴራላዊ መንግሥት ይመርጣሉ አለ። ይሁንና በፌዴራል ሥርዓቱ አደረጃጀት ላይ ልዩነት እንዳላቸው ይናገራል። የተቋሙ መግለጫ እንደሚለው ከሆነ በኢትዮጵያ የፌዴራሊዝም ዕጣ ፈንታ ለብዙ ዓመታት ከፍተኛ ክርክር ሲደረግበት ቆይቷል። የኢትዮጵያ ፖለቲካ በመሠረቱ በፌዴራሊዝምና በአህዳዊ የፖለቲካ አስተሳሰቦች መካከል የፍልሚያ አውድማ ሆኖ ቆይቷል ሲልም የጥናቴ ጭብጥ ነው የሚለውን ያመቻቻል። ይህ ክርክር ወይም ፍልሚያ በፖለቲከኞች በምሁራንና ጉዳዩ በሚመለከታቸው የሲቪል ማኅበራት ተወካዮች መካከል እንደነበር አመላክቶ ተራው ዜጋ ምን ይላል የሚለውን በሳይንሳዊ የአጠናን ዘዴ የተገኘውን ውጤት የአፍሮ ባሮሜትር በኢትዮጵያ ተባባሪ አቶ ሙሉ ተካ አቅርበዋል።
በውጤቱ ላይ እንደምታዩት 54% የሚሆኑቱ ኢትዮጵያውያን ዜጎች የፌዴራል የመንግስት አወቃቀር ለአገሪቱ የተሻለ ነው ብለው ያምናሉ። 42% ደግሞ አይ ከፌዴራል የመንግስት አወቃቀር የመንግስት ስርዓት ይልቅ የተሻለው አህዳዊ ወይም ደግሞ የተማከለ የመንግስት አሰራር ወይም የመንግስት ሲስተም ወይም ስርዓት ይሻለናል ብለዋል። ወደ 3% የሚሆኑ ከሁለቱም ወገን ውስጥ ያልሆኑ አንዳንዶቹም ስለዚህ ርዕሰ ጉዳይ ላይ ምንም የሚያውቁት ነገር እንደሌለ የነገሩን ናቸው።
እንደ አፍሮ ባሮሜትር ጥናት ከሆነ በዚህ ዝንባሌ ላይ በከተማ ነዋሪዎችና በገጠር ነዋሪዎች መካከልም ልዩነት ይታያል።
ይህ ግኝት በገጠርና በከተማ መካከል ካሉ ኢትዮጵያውያን አንጻር ስናየው ምን ያክል ነው? ዲስአግሪጌሽን እንለዋለን በዳታ አናሊሲሱ ላይ። እንደምታዩት እንግዲህ 56% የሚሆኑ የከተማ ነዋሪዎች ፌዴራሊዝም የተሻለ የመንግስት ስርዓት ነው ብለው ያምናሉ። 54 የሚሆኑ የገጠር ነዋሪዎችም ደግሞ አሃዳው ይሻለናል የሚል አስተሳሰብ አላቸው። ዞሮ ዞሮ በሀገር ደረጃ ስናየው 54% ነው። በገጠርና በከተማ መካከል እንደምታዩት የጎላ ልዩነት የለም። 54% ማዕከላዊ ወይም የተማከለ ወይም አሃዳዊ መንግስት ይሻለናል ባይ ነው። 56% ደግሞ አይ የለም፣ ይሁን ፌዴራል ስርዓት መቀጠል አለበት የሚል አስተሳሰብ ያላቸው ናቸው።
የፌዴራሊዝምና የአሃዳዊ የመንግስት አወቃቀሮች በህዝቡ ዘንድ ያላቸው ተቀባይነት ሁልጊዜም አንድ አይነት ነው ለማለት እንደማይቻል ይህ ጥናት አሳይቷል የሚል አስተያየት ከጥናቱ ውጤት መታየቱንም የወጣው የተቋሙ መግለጫ ይጠቁማል። አቶ ሙሉ ተካ እንዲህ ይገልጹታል።
በ2020 ዓ.ም 61% የሚሆኑ ኢትዮጵያውያን ከተማከለ የመንግስት ስርዓት ይልቅ የፌዴራል ስርዓት ይሻለናል የሚል መልስ ሰጥተውን ነበረ። በዘንድሮው ይሄ በ7% በመቀነስ ይህንን አስተሳሰብ የሚደግፉ ኢትዮጵያውያን ዜጎች አሁንም ብዙሃን ቢሆንም የቁጥሩ መጠን ግን ከ61 ወደ 54% ወርዶ ኦብዘርቭ አድርገናል በዚህ ጥናት ላይ።
የሀገሪቱ መንግስታዊ አወቃቀር ፌደራላዊ ይሁን በሚለው ላይ ስምምነት አለ ቢባልም ወይም የጥናቱ ውጤት ይህንኑ ቢያሳይም እንዴት ያለ ፌደራሊዝም በሚለው ጥያቄ ላይ ግን ጠንካራ ስምምነት እንደሌለ ይህ ጥናት ያሳያል። የፌደራል መዋቅሩ መሰረት አሁን እንዳለው በብሔር ላይ የቆመ ይሁን ወይንስ በመልካም ምድራዊና በሌሎች አስተዳደራዊ ተቀመታ ባላቸው ታሳቢዎች ላይ ይመስረት በሚለው ህዝቡ እኩል በኩል የተከፈለ እንደሆነ አቶ ሙሉ ተካ ያስረዳሉ።
ፌደራል ስርዓት ይሻላታል በሚለው ላይ የኢትዮጵያውያን መልስ እኩል የተከፈለ ነው። ማጆሪቲ በዚህ ዙሪያ ላይ አናይ 49% የሚሆነው አሁን ያለው የፌደራል አወቃቀር ስርዓት ይቀጥል የሚል ሲሆን 48% የሚሆነው ደግሞ በአንጻሩ በህዝቦች አስተፋፈር በማንነታቸው የተመሰረተ ሳይሆን በመልካም ምድራዊ አስተፋፈር እየተመሰረተ እንዲሆን ይፈልጋሉ። ኢኳሊ ዲቫይድድ ናቸው ማለት ነው። እዚህ ላይ ብዙሃን የሚባል ነገር የለም። በተቃላይ ፌደራል አሰራር ይቀጥል የሚለው 54% ቢሆንም ምን አይነት ፌደራል ስርዓት የሚለውን በብሔሮች እና ህዝቦች ማንነት ላይ ተመሰረተ ነው ወይስ እንደው አስተዳደራመች ሆነ በመልካም ምድራዊ በሚለው ዙሪያ ላይ ግን እኩል ቁጥር ላይ እናገኛቸዋለን።
እንዲህ ያሉት ጥናቶች መንግስትን ጨምሮ ሌሎችንም የህብረተሰብ ክፍሎች ምን ይጠቅማቸዋል ለሚለው ጥያቄ መምህርና ዲፕሎማት ፕሮፌሰር ብሩክ ኃይሉ ለቪኦኤ ይህን ብለዋል።
በእኛም በድሮ ህዝብ ምን አለ የሚብለው እኮ ራሱን የቻለ ኢንፎርማል የሆነ ፓብሊክ ኦፒኒየን ለማግኘት ነው ጥረቱ። ይሄም ራሱ ህዝቡ ምን እንደሚያስብ የተወሰኑ ኢሹዎች ላይ ፌዴራሊዝም፣ ዩኒታሪዝም፣ ህገ መንግስቱ በምን መልክ የትኛው አንቀጽ ሞር ኮንሰርን አለው፣ እንዴት ይሻሻል፣ ይለወጥ፣ ምን ይበል፣ በዚሁ ይቀጥል የሚለውን በዚህ ፎርማት ነው የሚጠየቀው ህዝቡ። ይህን ግብዓት መንግስት ይዞ ደግሞ ራሱ መንግስት ደግሞ ቬሪፋይ ያደርግና አጀንዳ ይቀርጽበታል። የሚሻሻልም የፖሊሲ ፓብሊክ ፖሊሲ ኢንፑት ካለ ይስተካከላል።
ለተፎካካሪ ፓርቲዎችም ቢሆን እንደዚህ ያሉ ጥናቶች ዋጋቸው ከፍ ያለ እንደሆነ ፕሮፌሰር ብሩክ ያሳስባሉ።
ሁሉም ፓርቲ የራሱ ፓርቲ ፕሮግራም፣ ፓርቲ አቅጣጫ አለው። ይሄ መታወቅ አለበት። በዛ መሰረት ይህንን ሀሳብ ኢቫሉዌት ያደርጋሉ፣ ይመዝኑታል፣ ይገመግሙታል። ከተቀመጠው ሀሳብ ጋር የሚጣረስ ከሆነ 1, 2, 3, 4 ብሎ ነጥቦቻቸውን ያስቀምጣሉ። አጀንዳውም አፕሮፕሪየት ነው አይደለም የሚለው እስከሱ ደረጃ ድረስ ፊልም ደግሞ በሀሳብ ዘር የሚቀበሉት ከሆነ 1, 2, 3 በዚህ እንቀበላለን። ከዛ ደግሞ ታይምሊነሱ ወቅቱ አሁን ነው አይደለም የሚለውን ደግሞ ራሱን የቻለ ካታጎሪ ነው። ይቆይ አይረሳ፣ ወደፊት ግን እንነጋገርበታለን የሚል እያንዳንዱ ፓርቲ ሬሌቨንት ነው አይደለም የሚለውን ገምግሞ አቋም መውሰድ ደግሞ የአንድ ፓርቲ ነገ ደግሞ ቢመረጡ ስልጣን ይዘን አገር እናስተዳድራለን የሚሉ ስለሆነ በዛ አኳያ ለእነሱም ጥሩ ኤክሰርሳይዝ ነውና በዛ አኳያ ነው መታየት ያለብን።
አፍሮ ባሮሜትር በህገ መንግስት መሻሻልና በሌሎችም አያሌ ጥያቄዎች ዙሪያ የህዝብ ምላሽ ያላቸውን ውጤቶች ይፋ አድርጓል። የጥናቱን ውጤቶችና ትንታኔ ለመንግስት፣ ለሲቪል ማህበረሰብ ድርጅቶችና ለሌሎች ባለድርሻ አካላት ሲያደርስ እንደነበረ እና ወደፊትም ይህን እንደሚያደርግ ተቋሙ ገልጿል። አፍሮ ባሮሜትር መሰረቱን ጋና አድርጎ በአያሌ የአፍሪካ ሀገሮች ላይ ተመሳሳይ ጥናቶችን የሚያደርግ ገለልተኛ የጥናት ተቋም እንደሆነ ይገልጻል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ስርጭታችንን በመቀጠል ወደ ውጪ ዘገባ ስናልፍ የአሜሪካው ፕሬዝደንት ጆ ባይደን እና የቻይናው አቻቸው ሺጂንፒንግ በልዩነቶቻቸው ላይ ባተኮሩ ጉዳዮች ላይ ተነጋገሩ የሚለውን እናገኛለን። ዩናይትድ ስቴትሱ ፕሬዝደንት ጆ ባይደን እና የቻይናው አቻቸው ሺጂንፒንግ የእስያ ፓሲፊክ የኢኮኖሚ ትብብር አባል አገራት መሪዎች ጉባኤ ከሚካሄድባት ሳን ፍራንሲስኮ ወጣ ብሎ በሚገኝ ስፍራ ትናንት ተገናኝተዋል። ይህ በእንዲህ እንዳለ ሁለቱ መሪዎች ከመገናኘታቸው ቀደም ብሎ ተቃዋሚ ሰልፈኞች ወደ ጉባኤው የሚወስዱ የሳን ፍራንሲስኮን አውራ ጎዳናዎች ዘግተዋል። ከተለያዩ ዜና ወኪሎች የደረሱን ዘገባዎች ናቸው፣ እንደሚከተለው ይቀርባል። የቻይናውን መሪ አሁንም እንደ ፈላጭ ቆራጭ እንደሚመለከቷቸው የገለጹት ባይደን ሁለቱ ወገኖች ወታደራዊ ጉዳዮችን በተመለከተ የግንኙነት መስመሩን እንደገና ለመክፈት መስማማታቸውን አስታውቀዋል። በተጨማሪም ሰው ሰራሽ አእምሮ ወይም አርቲፊሻል ኢንተለጀንስ የደቀነውን አደጋ እንዲሁም ፈንትነል የተሰኘው ሱስ አስያዥ መድኃኒት የፈጠረውን ቀውስ በተመለከተ በጋራ ለመስራት መስማማታቸውን ገልጸዋል። የሁለቱ መሪዎች መገናኘት ከ12 ወራት የዲፕሎማሲ ድራማ በኋላ የመጣ የምስራቁና የምዕራቡ ዓለም ውይይት ነው ተብሏል። ቻይና እንደ ግዛቷ የምትቆጥራት ታይዋን ጉዳይ
ወታደራዊ ጉዳዮችን በተመለከተ ግንኙነት እንዲቀጥል ማድረግ፣ በንግድ መስክ ያሉ አለመግባባቶች፣ ፈንትነል የተሰኘው ሱስ አስያዥ መድኃኒትን ለመቀመም የሚያገለግሉ ንጥረ ነገሮች መነሻቸው ከቻይና መሆኑ፣ እንዲሁም የሰብአዊ መብት ጥበቃ ለጉባኤው አጀንዳ የተያዙ ጉዳዮች ናቸው። ባይደንና ሺ በእነዚህ ጉዳዮች ላይ በግልጽ ተነጋግረዋል ተብሏል። ሁለቱ አገራት ሊነጣጠሉ የማይችሉ ናቸው ሲሉ ሺ ተናግረዋል።
For two large countries like China and the United States,
አሜሪካና ቻይና ላሉ ትልቅ ሀገራት አንዱ ለሌላው ጀርባ መስጠቱ ጥሩ አማራጭ አይደለም። አንዱ ሌላውን እንዲመስል መፈለግ ከሁኔታው የራቀ ነው። ግጭትና ፍጥጫ ደግሞ ለሁለቱም ወገኖች አደገኛ ውጤት አለው።
ሁለቱ የዓለም ሀያል ሀገራት ፕሬዝዳንቶች በግንኙነታቸው ውስጥ ያለውን መሰንጠቅ መሸፈን ችለው ይሆን? ባይደን ከውይይቱ በኋላ ለዜና ሰዎች መግለጫ ሰጥተው ነበር። ፕሬዝዳንት ሺ ግን የዚህ ልምድ የላቸው።
I welcome the positive steps we've taken today, and it's important for the world to see that we're implementing the approach in the best traditions of American diplomacy.
ዛሬ የወሰድነውን አዎንታዊ እርምጃ የምንቀበለው በመልካምነት ነው። በአሜሪካ ምርጥ ዲፕሎማሲያዊ ልምድ መሰረት ማከናወናችንን ዓለም መመልከቱ መልካም ነው። ከተፎካካሪዎቻችን ጋር እየተነጋገርን ነው። እርስ በርሳችን በግልጽ መነጋገራችን አለመግባባትን ያስወግዳል። ይህም በዓለም መረጋጋትን ለመፍጠርና ከአሜሪካውያን የሚጠበቅብንን ለማድረግ ይጠቅመናል።
ባይደን ቤጂንግን ሊያበሳጭ የሚችል ነገርም ተናግረዋል። ሺ አሁንም ፈላጭ ቆራጭ ናቸው ብለዋል።
አሁን ፈላጭ ቆራጭ ነው።
የሁለቱን መሪዎች ተከታተሉ በርካታዎች ትልቁ ውጤት ባይጠብቁም መነጋገራቸው መልካም ነው ይላሉ። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ረቡለት ሲናገሩ ይህን ብለዋል።
This engagement, for example, between President Biden and Xi Jinping, to me,
በፕሬዝደንት ባይደን እና በሺ ጂፒንግ መካከል ንግግር መኖሩ እጅግ አስፈላጊ ነው። ምክንያቱም አብሮ ለመስራት እንዲሁም ለመተማመንና ችግሮቻችንን በጋራ ለመቅረፍ ፍላጎት እንዳለን የሚያመለክት ነው። የአየር ንብረት ለውጥ በዩክሬንና በጋዛ ያሉ ችግሮችና ሌሎችም ችግሮች በዓለም ላይ ብዙ አጨቃጫቂ ነገሮች አሉ። በንግግር ለመፍታት መሞከር አለብን።
የጉባኤው ስኬታማነት በሁለቱ መሪዎች መግባባት ላይ እንደሚወሰን ተንታኞች ያምናሉ። የውጭ ግንኙነት ምክር ቤት የተሰኘው ተቋም ፕሬዝዳንት ማይክል ፎርማን በዚህ ላይ የሚያክሉት አለ።
Well, I think it's an important meeting between President Biden and President Xi.
እንደሚመስለኝ ወደ 2024 በምንሸጋገርበት በዚህ ወቅት በፕሬዝዳንት ባይደን እና በሺ ጂፒንግ መካከል የተደረገው ንግግር ግንኙነታቸውን ለማረጋጋት አስፈላጊ ነው። ለሁለትዮሽ እንዲሁም ለአጠቃላይ የእስያ ፓሲፊክ የኢኮኖሚ ቀጠና አስፈላጊ ነው። በተለይም በታይዋን በጥር ወር በአሜሪካ ደግሞ በሚቀጥለው አመት የሚካሄዱት ምርጫዎች ከፊታችን ባሉበት ወቅት በቀጠናው ያሉ አገራት አሜሪካና ቻይና ልዩነት ቢኖራቸውም የተረጋጋ ግንኙነት እንዲኖራቸው ይሻሉ።
ባይደንና ሺ ግንኙነታቸውንና ትብብራቸውን ይቀጥላሉ። ዓለምም ያንን ይጠብቃል ሲሉ ማይክል ፎርማን አክለዋል። ይበን እንዳለ ሁለቱ መሪዎች ከመገናኘታቸው ቀደም ብሎ ተቃዋሚ ሰልፈኞች ወደ ጉባኤው የሚወስዱ የሳን ፍራንሲስኮን አውራ ጎዳናዎች ዘግተዋል። የዓለም መሪዎች እንዲሁም የአሜሪካ ታላላቅ ኩባንያዎች ዋና ስራ አስፈጻሚዎች መገኘት የተቃዋሚ ሰልፈኞችን ትኩረት እንደሳበ የሮይተርስ ዘገባ አመልክቷል። ስብሰባው እንዳይካሄድ ለማድረግ ነው የመጣ ነው። መሪዎቹና ስራ አስፈጻሚዎቹ ህዝብ ያልተሳተፈበትን ጉባኤ ማካሄድ እንደማይችሉ ለመግለጽ ነው የወጣ ነው ሲሉ የተቃውሞ ሰልፉ አስተባባሪ ዳና ደኒና ለሮይተርስ ተናግረዋል። በቀጣዩ ዘገባ ወደ እስራኤልና ሐማስ ግጭት እናመራለን። በጋዛ በሐማስ ቁጥጥር ስር እንደዋሉ የታመኑ ወደ 240 የሚጠጉ ታጋች ቤተሰቦች ከቴል አቪቭ ወደ ኢየሩሳሌም የሚያደርጉትን የአምስት ቀናት ጉዞ ጀምረዋል። የወዳጅ ዘመዶቻቸውን ነጻነት ለማግኘት መንግስት የበለጠ እንዲሰራ እንፈልጋለን ሲሉ ገልጸዋል። ሊንዳ ግራንስቲን ከቴል አቪቭ ተከታዩን ዘገባ አልካለች ደረጀ ደስታ ያቀርበዋል።
ለታጋሾቹ ቤተሰቦች የሳምንታት ስቃይ ሆኗቸዋል። የሚወዷቸው በህይወት ስለመኖራቸው ምንም ዜና ሳይኖር ሳምንታት አልፈዋል። አሁን ወደ ኢየሩሳሌም እየተነቃነቁ ነው። ከነዚህ መካከል ዩቫል አራን በኪቡዝ ቢኤሪ ከደረሰው እልቂት ተርፈዋል። ነገር ግን 7 ቤተሰቡ አባላት 3 ህጻናትን ጨምሮ በሐማስ መታገታቸውን ይናገራል።
I'm always worried. I'm always in pain and I can't sleep. ሁልጊዜ ጨነቃለሁ። ሁሌም ህመም ይሰማኛል። እናም ቤት ውስጥ መቀመጥ አልችልም። አንድ ነገር ማድረግ አለብኝ። እናም ይሰልፍ ከሁሉም የታጋቾች ቤተሰቦችና ከዚህ መላው አገር ጋር የማደርገው ነው።
የሻውል ሌቪ የልጅ ልጅ ናአማ ሐማስ በማህበራዊ ድረገጾች ላይ ባወጣቸው የመጀመሪያ ቪዲዮ ምስሎች በአንደኛው ላይ ታፈነው ስትወሰድ አይተዋል። ይህ በመሆኑም ሌቪ ለመንግስት መልእክት ለማድረስ ሰልፍ እየወጣ ሆነው ይላሉ።
We start here in this museum in Tel Aviv.
ከዚህ የቴል አቪቭ ሙዚየም ጀምረን ወደ ኢየሩሳሌም እየተጓዝን ነው። ከመንግስት ጋር እንደምንገናኝ ተስፋ አድርገናል። ጠቅላይ ሚኒስትሩ ምንም አማራጭ እንደሌለ አጽንኦት በመስጠት ሁሉንም ወደ ቤት መመለስ ብቻ ነው የምንፈልገው ያሉትን ተስፋ አድርገናል።
የታገቱና ደብዛቸው የጠፋ ቤተሰቦች ተሟጋች ቡድን ከወላጆቻቸው ውጭ የታገቱት ከ30 በላይ ህጻናት አስቸኳይ ትኩረት እንዲሰጣቸው ጠይቀዋል። እነዚህ አንዷ ሴት በግዞት ወልዳ ሊሆን ይችላል ብለው ያምናሉ።
I am demanding from Benjamin Netanyahu and from all the cabinet.
ከቤንያሚን ኔታንያሁና ከሁሉም ካቢኔዎች መልስ እንዲሰጠንና ተግባራዊ ምላሽ እንዲያሳዩን እንጠይቃለን። ከዚህ በላይ ጠንክረን መቆየት አንችልም። ልጆቻችንን መልሳችሁ አምጡ። ቤተሰቦቻችንን ወደ ቤት አምጡ።
እስራኤል ሐማስና እስላማዊ ጂሃድ ሆስፒታሎችን ጨምሮ በጋዛ በሚገኙት ህንጻዎች በታች ባሉ ዋሻዎች ታጋቾችን አግቷቸዋል ብላ እንደምታምን ብትናገርም ሐማስ ግን የእስራኤልን ክስ ውድቅ አድርጓል። የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ በሰሜናዊ ጋዛ ከሚገኘው የራንቲሲ የህፃናት ሆስፒታል በታች ያሉ የምድር ውስጥ ጠመዝማዛ ዋሻዎች ወደሚገኙበት የሚወስደውን ክፍል ያመላክታሉ።
You're now entering into the room where we suspect the hostages were being held.
አሁን ታጋቾች ታስረውበታል ብለን ወደምንጠረጥረው ክፍል እየገቡ ነው። ይህንን ክፍል ልትመለከቱ ፈልጋለሁ። ከላይ ካለው ግድግዳ በቀር ምንም ነገር ሳይኖር መጋረጃዎች ብቻ ተዘርግተው ነው ያሉት። ታጋቾችን ለመቅረጽና ፊልሞችን ለማሰራጨት ካልፈለክ በቀር በባዶ ቦታ መጋረጃ የምታስቀምጥበት ምንም ምክንያት የለም።
በዩናይትድ ስቴትስ በሽብርተኝነት ቡድን የተፈረጁት ሐማስና ኢስላሚክ ጂሃድ የተባሉት ቡድኖች በማህበራዊ ድረገጾቻቸው ላይ የእስራኤላውያን ተንታኞች ተገደው የተናገሩት ነው ብለው የሚያምኑትን የታጋቾችን መግለጫዎች የሚያሳዩ ቪዲዮዎችን አውጥተዋል። የሐማስ ቃል አቀባይ ባወጣው አዲስ የቪዲዮ መልእክት ቡድኑ ሴቶችን፣ ህጻናትንና አረጋውያንን እንደሚኖሩበት የተገመተውን እስከ 70 የሚደርሱ ታጋቾችን ለመልቀቅ ለአምስት ቀናት የሚቆይ የተኩስ አቁምና በእስራኤል እስር ቤቶች ታስረው የሚገኙ ሴቶችና ህጻናት እንዲፈቱ ጠይቋል።
على ان تتضمن الهدنه
The truce should include a ceasefire and allowing
እርቁ የተኩስ አቁምና በጋዛ ሰርጥ ውስጥ ያለውን ነገር ሁሉ በማካተት የእርዳታ መቀበያ ጊዜ ፎይታ መፍቀድ አለበት። ነገር ግን ጠላት ሆን ብሎ ሁኔታዎች እንዲጓተቱና ስምምነቱ እንዲበላሽ ያደረገ ነው።
የእስራኤል ባለስልጣናት ለአምስት ቀናት የሚቆየው የተኩስ አቁም ስምምነት ሐማስ ራሱን እንደገና አደራጅቶ ከእስራኤል ጋር መፋለሙን እንዲቀጥል ያስችለዋል የሚል ስጋት እንዳላቸው ተናግረዋል። የተኩስ አቁም ስምምነት እንዲቀጥል ከፍተኛ ዓለም አቀፍ ጫና እንደሚኖርም ይገልጻሉ። የታጋቾቹ ቤተሰቦች ለወዳጅ ዘመዶቻቸው ጊዜው እያለቀ ነው ብለው ይጨነቃሉ። የእስራኤልና የዓለምን ትኩረት በታጋቾቹ ሁኔታ ላይ እንዲያተኩርና እንዲፈቱ የሚደረገውን ጥረት አጠናክሮ እንደሚቀጥል ተስፋ በማድረግ ሰልፋችን ይቀጥላል ብለዋል።
ክብራትና ክብራን የምሽቱን የመጀመሪያው አጋማሽ ስርጭት አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በአማራ ክልል የጸጥታ ችግር ያባባሰው የምግብ እጥረት ለተማሪዎች ተወዳዳሪነት እንደሚያሰጋ ተገለጸ ይላል። በአማራ ክልል ልዩ ልዩ አካባቢዎች ያጋጠመው የምግብ እጥረት በመማር ማስተማሩ ሂደት ላይ አሉታዊ ተጽዕኖ እንደፈጠረ የዞኑ አስተዳደሮች አስታወቁ። ችግሩ በተለይ በክልሉ ምስራቃዊ ዞኖች በስፋት እንደሚስተዋል ዞኖቹ ገልጸዋል። ወቅቱን ባልጠበቀው ዝናብ፣ በተባይ፣ በግሪሳ ወፍና በተስፋፋው የጸጥታ ችግር የተከሰተው የምግብ እጥረት አሁን እንደተባባሰ ታውቋል። ይህም ሰዎች አካባቢያቸውን ለቀው እንዲወጡ ያስገደደ እንደሆነና ተማሪዎችም በትምህርት ገበታቸው ላይ እንዳይገኙ ማድረጉ ተገልጿል። የትምህርት ቤቶቹ ምገባ አነስተኛና ተማሪዎችን ለማቆየት እንደማይችል ተመልክቷል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ ጠቁመዋል። ይሁንና የትምህርት ቤቶችን የተማሪዎች ምገባ በበጀት የሚደግፉ ወረዳዎችን ተሞክሮ ለማስፋት ይሰራል ብለዋል። መስፍን አራጌ ያጠናቀረው ዘገባ ነው። አስማማው አየነው ያቀርበዋል።
በአማራ ክልል በተለይ በምስራቃዊ ዞኖች ላለፉት ተከታታይ ዓመታት እንዳጋጠመ የተገለጸው የጸጥታ ችግር፣ የምርት እጥረትና የሰብል ተባይ መከሰት በአካባቢው ምርታማነት ላይ ተጽዕኖ እንደፈጠረ በደቡብ ወሎ ዞን ወረባቦ ወረዳ 01 ቀበሌ የጎህ አንደኛ ደረጃ ትምህርት ቤት እርሰ መምህር አለባቸው ወልደ ስላሴ ለአሜሪካ ድምፅ ተናግረዋል። እርሰ መምህሩ እንዳመለከቱት በአካባቢው ምርታማነት መዳከሙን ተከትሎ አሳሳቢ የምግብ እጥረት ተከስቷል። ይኸው የምግብ እጥረት በተለይ በመማር ማስተማሩ ሂደት ላይ ያስከተለውን ጫና አስረድተዋል።
መጀመሪያ ላይ አንበጣ ወረርሽኝ ነበር የነበረው። በአንበጣ ወረርሽኝ አገሩ ተበልቷል። በዛ የተነሳ ያው ከፍተኛ የሆነ የምግብ እጥረትና የተማሪዎች ማቋረጥ፣ ማሰለስ እንዲህ ከፍተኛ የሆነ በትምህርት ስራው ላይ ከባድ የሆነ ጫና ነው ፈጥሮ ያሳለፈው። ከዛ መለስ ደግሞ ጦርነት፣ እኛ ትምህርት ቤት ላይ ካምፕም ጭምር ነበር በህወሓት ተይዞ ማለት ነው። ጦር ካምፕ ሆኖ በጣም ትምህርት ቤት የወደመበት፣ አዝመራው ጭምር የወደመበት፣ በከባድ መሳሪያ የተመታበት ወዘተ ወዘተ ችግሮች እነዚህ ያልኩምል ችግሮች ደግሞ በተማሪዎች ማቋረጥ ላይ ከፍተኛ የሆነ ጫናና ውጤታቸው ላይ በጣም ከፍተኛ የሆነ ችግር ነው ፈጥሮብን የነበረው። ያው ይህንንም ችግር በተደጋጋሚ ለማሳየት ሞከርን። ምንም የምግብ ድጋፍ አላገኘንም እስካሁን ድረስ ማለት ነው። ምንም አይነት ማሻሻያ ነገር ወይም ደግሞ ተማሪውን እየመገቡ ወደ ትምህርት ቤት የሚያመጣ ነገር አላገኘንም። ያው ዝም ብለን ችግር ውስጥ ነው ያለ ነው።
በዘንድሮ ዓመት የታየው የአቋራጭና ደጋሚ ተማሪዎች ቁጥር የትምህርት ዓመቱ ሲጠናቀቅ በውል እንደሚታወቅና ባለፈው ዓመት ያስከተለው ተጽዕኖ ግን ከፍ ያለ እንደነበረም አውስተዋል።
ለምሳሌ በምግብ እጥረት አምና ላይ መርሁ የሚለው ከ2% በታች ማድረግ ነው አቋራጭን። ግን በነገርኩ ተጽዕኖዎች ምክንያት ወደ 10% ተማሪዎች አቋርጠዋል ከትምህርት ገበታቸው ማለት ነው። ይሄ ደግሞ ለትምህርት ስራው በጣም አሉታ የሆነ ተጽዕኖ ነው ያለው። ደጋሚንም ስናይ በማሰለስ የተነሳ ማለት ነው ወደ 7% ደጋሚዎች አሉ። ማህበረሰቡ ተማሪዎችን መግቦ ወደ ትምህርት ቤት መላክ ሲያቅተው ወደ ተለያየ ስራ ማስተማራት ነው ያለው ማለት ነው።
ከፍተኛ የምርት እጥረት አጋጥሟቸዋል ከሚባሉት የዞን ወረዳዎች ውስጥ የአርጎባ ብሔረሰብ ሌላው ነው። በብሔረሰብ ወረዳው በደረሰው የዝናብ እጥረትም ከ35,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የወረዳው የግብርና ጽሕፈት ቤት ሰሞኑን አስታውቋል። ችግሩ በመማር ማስተማር ሂደቱም ላይ የራሱ ተጽዕኖ እንደፈጠረ የወረዳው ትምህርት ጽሕፈት ቤት ተወካይ አብዱ ሰይድ ተናግረዋል።
በዘንድሮ 2015-2016 ዓ.ም የትምህርት ዘመን የድርቁ ሁኔታ በተመለከተ ትምህርት ላይ ያለው ተጽዕኖ በጣም አስጊና አሳሳቢ ሁኔታ ላይ የደረሰበት ሁኔታ አለ። ይኸውም ምንድን ነው? አርጎባ ከቦታው አንጻር በአመት አንድ ጊዜ ነው ምርት መሬት የሚገኝለት። ስለዚህ በአመት አንድ ጊዜ ከሚገኝለት ሰብል ደግሞ በዘንድሮ አመት አጥተዋል። ዘንድሮ የኑሮ ውድነቱን ጭምር ስላለ በመማር ማስተማሩ ላይ አንደኛ ለተማሪዎቹ ወደ ትምህርት ቤት ዘውት የሚመጡትን ግብአት አሟልቶ ለመግዛት ምንም አይነት የውስጥ ገቢ ስለሌላቸው ሽጠው መለወጥ ስለማይችሉ ደብተር ገዝቶ እንኳ ማስተማር የማይችሉበት ሁኔታ አለ። አንድ ደብተር ለሁለት የትምህርት አይነትም ጭምር እንዲጠቀሙ የተደረገበት ሁኔታ አለ። በሁለተኛ ደረጃ እንደገና ደግሞ ወላጁ የሚመገበው ምግብ ሲያጣ ተፈናቅሎ ወደ ሌላ ቦታ የሚሄድ ያለ። ስለዚህ እነዚህ ነገሮች ስላሉ በዚህ አማካኝነት ተማሪ ወደ ትምህርት ቤት እንዳይመጣ ያደረገበት ሁኔታ አለ። አንድ ቤተሰብ ላይ እኮ 6-7-5 ተማሪ የሚያስተምር እኮ ወላጅ አለ። ስለዚህ እነዚህ ልጆች እዛ ቦታ ቤት አስቀምጦ ምንም ግብዓት ወይም ምንም ምግብ በሌለበት ወይም ዘንድሮ ድርቅ በመሆኑ አኳያ እነዛ ልጆች ማስተማር በጣም ከባድ ስለሆነ እነዛ ልጆች ይዞ የሚንቀሳቀስ መሆኑ፣ ነገር ግን ምገባ ቢኖር ኑሮ የዘንድሮውን ድርቅ ማለት የምንችልበት ሁኔታ ይፈጠር ነበረ።
የደቡብ ወሎ ዞን ትምህርት መምሪያ የትምህርት ስታቲስቲክስ ትንተና እቅድ ዝግጅትና ሀብት ማፈላለግ ቡድን መሪ አህመድ አዳፈው በበኩላቸው የትምህርቱ ዘርፍ የምግብ እጥረቱን ጨምሮ በተለያዩ ምክንያቶች ተግዳሮት እያጋጠመው ነው ይላሉ።
በ2016 የትምህርት ዘመን በዞናችን ከትምህርት ሴክተር አኳያ ያጋጠሙ ችግሮች አንዱና መሰረታዊ የጸጥታ ችግር ነው። ሁለተኛው የድርቅ ሁኔታ ነው። እስካሁን መመዝገብ ከሚገባቸው በ2015 ሲማሩ የነበሩ ከ101,000 በላይ ተማሪዎች ያልተመዘገቡበት ሁኔታ ነው ያለው። ከዚህም ባሻገር ተመዝግበው ትምህርት ያልገቡ ህጻናትም አሁን ይገኛሉ። ድርቅ በመከሰቱ ምክንያት ተማሪዎች ወደ ትምህርት ቤት ለመምጣት የተቸገሩ ሁኔታ እንዳለ ነው ሪፖርቶች የሚያሳዩት።
በአካባቢው ከሚስተዋለው የምግብ እጥረት አኳያ የተማሪዎች ምገባ የሚደረግባቸው ትምህርት ቤቶች በቁጥር አነስተኛ እንደሆኑም ቡድን መሪው ያመለክታሉ።
በዞናችን 1210 ትምህርት ቤቶች ቢኖሩም የምገባ ፕሮግራም ያለው በአንድ ወረዳ በ27 ትምህርት ቤቶች ብቻ ነው። ከዛ ውጭ በሌሎቹ ትምህርት ቤቶች የምገባ ፕሮግራም የለም። ስለዚህ ያው ህብረተሰቡ በራሱ ጥረት ልጆቹን እየመገበ ያው ባለው ጥሪት እየተጠቀመ እየመገበ ያለበት ሁኔታ ነው ያለው።
በተመሳሳይ በኦሮሞ ብሔረሰብ አስተዳደር ዞን ከፍተኛ የምግብ እጥረት እንዳጋጠማቸው የተገለጹት የአርጦማ ፋርሲ፣ ጊሌ ጥሙጋ፣ ባቲና ደዌ ሐርዋ ወረዳዎች ናቸው። ከዝናብ እጥረትና የተባይ ክስተት ጋር ተያይዞ በወረዳዎች የደረሰውን ጉዳት የሚያጠናው ግብረ ኃይል ያደረሰን መረጃ እንደሚያሳየው ጉዳቱ ያስከተለው የምግብ እጥረት ተማሪዎች ወደ ትምህርት ቤቶች እንዳይመጡ አከላክሏል። ቢመጡም በአግባቡ ትምህርታቸውን መከታተል እንዳይችሉ ተጽዕኖ ፈጥሯል። አለማየሁ ታደሰ የግብረ ኃይሉ ሰብሳቢ ናቸው።
ከ20 ጀምሮ ዝናቡ ቆሞ ነበር። ዝናቡ መቆም ኦልሬዲ ምንድነው ሜጀር ክሮፕ ማሽላ ነው። እኛ አካባቢ ማሽላ ኮምፕሊትሊ የመድረቅ ነገር እና ከፕሮዳክሽን የመውጣት ነገር ነው የገጠመን። ከምርት መውጣት ማለት ነው። አጠቃላይ ወደ 58,000 ሄክታር መሬት ነው በዘር የተሸፈነው። እዚህ ሲር ወደ 12,000 ሙሉ በሙሉ ከምርት የመውጣት ነገር የገጠመበት ነባራዊ ሁኔታ ነው የነበረው። ወደ 17,000 ደግሞ እንደገና የሚፈለገው ምርት ያለመስጠት ሁኔታ ነው። ትምህርት ላይ አሁን ትምህርት ኦልሬዲ ተማሪዎች ከትምህርት ቤት የማቆም ነገር በደንብ ፌስ አልተደረጉም፣ ግን ፌስ ሊያደርጉ የሚችሉ ትምህርት ቤቶች ተብሎ የተለዩ ትምህርት ቤቶች አሉ።
ከግብረ ኃይሉ ሰብሳቢ አለማየሁ ታደሰም ሆነ የትምህርት መምሪያውን በመወከል በግብረ ኃይሉ ተሳታፊ ከሆኑ ተሾመ ኃይለማርያም ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ በግለሰቦቹ ስልክ አለመነሳት ምክንያት ሊሳካልን አልቻለም። ቀደም ሲል በነበረን የሀሳብ ልውውጥ ግን በዞኑ ውስጥ በየትኛውም ትምህርት ቤቶች ምገባ እንደማይካሄድ የዞኑን ትምህርት መምሪያ በመወከል የግብረ ኃይሉ አባልና የመምሪያው ተወካይ አቶ ተሾመ ተናግረው ነበር። በአራቱም ወረዳዎች በሚገኙ ትምህርት ቤቶች ውስጥ ምገባ ካልተካሄደም ወደ 60,000 የሚደርሱ ተማሪዎች ትምህርታቸውን ሊያቋርጡ እንደሚችሉም ጠቁመው ነበር። በቅርቡ በደሴ ከተማ በተዘጋጀው የትምህርት ምክክር መድረክ ላይ የተገኙትና ለጋዜጠኞች አስተያየታቸውን የሰጡት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ አመልክተዋል።
ለትምህርት ጥራቱ ትልቅ ጥቅም ነው ብለን የምናስበው የተማሪ የምገባ ስርዓት ነው። በደረሰው ችግር፣ በሰሜኑም ጦርነት፣ በድርቁ፣ በተለያዩ ሰው ሰራሽ የሚሆኑ ተፈጥሯዊ ችግሮች ምክንያት መመገብ ያቃታቸው ተማሪዎች አሉ። እነዚህንም የተወሰኑ ወረዳዎችና ከተማ አስተዳደሮች በጀት ሁሉ በጅተው በጣም ወጣ ያለ ችግር ያለባቸው ለመመገብ ሁሉ ዝግጅት እያደረጉ ያሉ ወረዳዎችና ከተማ አስተዳደሮች እንዳሉ አይተናል። ይሄንን ተሞክሮ ለማስፋፋት እንሞክራለን። መንግስት ሁሉንም ተማሪ ይሄን ማድረግ ስለማይችል
በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ የሂሳብ ትምህርታቸውን በመከታተል ላይ የሚገኙትና በደሴ መምህራን ትምህርት ኮሌጅ የሂሳብ ትምህርት አሰልጣኝ የሆኑት ኤፍሬም አሊ ከቅርብ ዓመታት ወዲህ በክልሉ የሚስተዋሉ የጸጥታና የምግብ አቅርቦት ችግሮች ክልሉ ብቁ ተማሪዎች እንዳያፈራ ሊያደርገው እንደሚችል ያላቸውን ስጋት አጋርተዋል።
የመማር ማስተማር ሂደት በቀጥታ ከተማሪዎቹ ተሳትፎ ባለፈ ቀድመው የተዘጋጁ መሰረተ ልማቶችና የትምህርት መዋቅሮች ወሳኝነት አላቸው። እነዚያ ነገሮች መደራጀት ነው ለተማሪዎቹ የመማር ማስተማር ሂደት ምቹ ሁኔታ የሚፈጥረው። ከዚህ አንጻር አሁን እየተከሰተ ያለ ጦርነትና ተያያዥ ችግሮች እንዲሁም ድርቁ በመማር ማስተማር ሂደት ላይ እንዲሁም በተማሪዎቹ ቀጣይ ተወዳዳሪነትና ውጤታማነት ላይ ዘላቂ ችግሮችን ጥሎ እንደሚያልፍ ግልጽ ነው። የትምህርት ሂደት ላይ ብዙ ጊዜ ተዋለው ችግር ምንድን ነው? እንደ ሌሎቹ አደጋው በግልጽ ወዲያው በፍጥነት የሚታይ ባለመሆኑ የትምህርት ጉዳይ ቸል ተብሎ ሲታለፍና አደጋው ቆይቶ በከፋ ሁኔታ ሲመጣ ይስተዋላል። በተለይ ጦርነትና እነዚህ ከረሃብ ጋር የተገናኙ ጉዳዮችን ስንመለከት ለምሳሌ በቀላሉ ብንመለከት ወላጆቻቸውን ማጣታቸው ተማሪዎቹ ላይ የሚያሳድረው ተጽዕኖ ከባድ ነው። የኮንስትራክቲቪስት አፕሮችን ተከትለን ከተመለከት ነው የመማር ማስተማሩ ሂደት ተማሪዎች ላይ የሚገነባው እውቀት ያላቸውን ስፍራ በመስጠትና ያንን በማዳ ማዳበር በመሆኑ እነዚህ ልጆች ከአካባቢያቸው ከወላጆቻቸው ያገኙት የነበረውን እውቀት አጥተው ይመጣሉ። በዚያ ምክንያት ማንነታቸውን ያጣሉ። የወደፊት ውጤታማነታቸውም ላይ አደጋ ጋረጥባቸዋል። ከዚያ ባለፈ በረሃብ ስሜት ውስጥ ነው የመማር ማስተማር ሂደቱን ማከናወን የነበረው ተጽዕኖ በአእምሯቸው ላይ የሚፈጥረው ጥቁር ጠባሳ፣ እነዚህን የመሳሰሉት ችግሮች የሚፈለገውን ተሳትፎና ውጤታማነት እንዲያገኙ ለማድረግ በጣም ከፍ ያለ ችግር ይፈጥራል።
በደሴው የምክክር መድረክ ላይ ለጋዜጠኞች አስተያየት ሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ መኳንን ታደመም በክልሉ ከቅድመ አንደኛ እስከ 12ኛ ክፍል 6.2 ሚሊዮን ተማሪዎችን ለማስመዝገብ ቢታቀድም በተጨባጭ ለመመዝገብ የተቻለው ግን 3.4 ሚሊዮን ብቻ እንደሆነ አስታውቀዋል። ለአሜሪካ ድምጽ በመስፍን አራጌ ከደሴ ለተጠናቀረው ዘገባ አስማማኝ ነው፣ ዋሽንግተን ዲሲ። ቀጣዩ ዘገባችን በኢትዮጵያ ገዢው ፓርቲ በቪኦኤ ቀርቦ ለነበረ ዘገባ የሰጠውን መልስ ይመለከታል። ገዢው ብልጽግና ፓርቲ በሰጠው በዚህ መልስ በአገሪቱ ችግሮች ዙሪያ ከተፎካካሪ የፖለቲካ ፓርቲዎች ጋር ለመወያየት ሁሌም ዝግጁ ነኝ ሲል አስታውቋል። ገብረ ሚካኤል ገብረ መድን የዚህን ዝርዝር ይዘዋል።
የብልጽግና ፓርቲ ህዝብ ግንኙነት ቢሮ ኃላፊ ፈዲላ አባቢያ ፓርቲያቸው ኢትዮጵያ ውስጥ በተከሰቱት ችግሮችና በማንኛውም ፖለቲካዊ ጉዳይ ላይ ከተፎካካሪ ፖለቲካ ፓርቲዎች ጋር በጋራ ለመስራት ዝግጁ እንደሆነ ገለጹ። ኢትዮጵያ ውስጥ ከሚንቀሳቀሱ ተፎካካሪ ፓርቲዎች ውስጥ የሶስቱ አመራሮች ትላንት ለአሜሪካ ድምጽ በሰጡት አስተያየት ኢትዮጵያ ውስጥ በሚታዩት ግጭቶችና አለመረጋጋቶች ምክንያት እንቅስቃሴያቸው መገደቡን ገልጸው ነበር። በትላንቱ ዘገባችን የብልጽግና ፓርቲን አስተያየት ማካተት እንዳልቻልን ገልጸን ፓርቲዎቹ ያነሱትን ቅሬታ የያዘ ዘገባ ያቀረብን ሲሆን የብልጽግና ህዝብ ግንኙነት ቢሮ ኃላፊዋ ፈዲላ አባቢያ ዛሬ አስተያየታቸውን ሰጥተዋል። እሳቸው ለአሜሪካ ድምጽ በሰጡት ቃለ መጠይቅ ግጭቶች ባሉባቸው አካባቢዎች ችግሮች እንደሚስተዋሉ ገልጸው ችግሮቹን ለመፍታት ግን ፓርቲዎቹ ሊተባበሩ እንደሚገባ ተናግረዋል።
እንደሚታወቀው የሰላምና የሚፈጠሩ ግጭቶች ያንድ ባንድ አካል ወይ የሚፈታ ብቻ ሳይሆን የሁሉም ኢትዮጵያዊ ስለሆነ ችግሮቹ በተለይ ደግሞ በአማራ ክልልና በኦሮሚያ አንዳንድ አካባቢዎች ላይ በአስቸኳይ ጊዜ አዋጅ ስላሉ አካባቢዎች አሉ። እነዚህ እንግዲህ አስቸኳይ ጊዜ አዋጁ የሚደነግጋቸው ድንጋጌዎች አሉ። ነገር ግን የሚገድባቸውም አንዳንድ ሁኔታዎች አሉ። ግን አስቸኳይ ጊዜ አዋጁ እንዲታወጅ መንስኤ የሆነውን ጉዳይ ላይ በጋራ መስራት ይጠይቃል ማለት ነው።
በትናንትናው ዘገባችን በጉዳዩ ላይ አስተያየት ከሰጡት ፖለቲከኞች አንዱ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና የችግሩን አሳሳቢነት እንዲህ በማለት ተናግረው ነበር።
አሁን ከአባሎቻቸው እንጂ ለመሰብሰብ የምንቸገርባቸው ሁኔታዎች አሉ። መንገዶች ይዘጋሉ፣ ዲስካንሴዎች ይዘጋሉ። ያኔ አምቦ ለቅሶ ሁሉ መድረስ ካቦምኩኝ ሁለት አመት ይሆናል።
የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋዬም በጸጥታ ችግር ምክንያት ፓርቲያቸው በኦሮሚያና በአማራ ክልሎች መደበኛ የፖለቲካ እንቅስቃሴ እያደረገ እንዳልሆነ ገልጸዋል።
ከአባሎቻችን ጋር የምናደርገው ግንኙነት አሁን አማራ ክልል ላይ ራሳችሁን እየጠበቃችሁ ተንቀሳቀሱ ከግጭቱ የሚል አይነት ንግግር እንጂ መደበኛ የሚባል የማደራጀት አይነት ስራዎችን እየተሰራ አይደለም።
በጦርነት ምክንያት የሚወጡት የአስቸኳይ ጊዜ አዋጆችም እንቅስቃሴያቸውን እንደገደቡት ነው የፓርቲዎቹ አመራሮች የተናገሩት። ፓርቲዎቹ ላነሱት ቅሬታ ምላሽና አስተያየት የሰጡት ፈዲላ አባቢያ የአስቸኳይ ጊዜ አዋጆቹ ተጽዕኖ ያሳደሩት በተፎካካሪ ፖለቲካ ፓርቲዎች ላይ ብቻ አይደለም ሲሉ ተከላክለዋል።
አስቸኳይ ጊዜ አዋጅ ሲታወጅ የአንዱ መብት የገዢ ፓርቲን የተለየ መብት ሰጥቶት ለተፎካካሪ ፓርቲ ደግሞ የሚገድበው መብት የለም። ለሁሉም እኩል የሆነ ተግባራዊ የሚደረግ ሕግ ስለሆነ ያንን ደግሞ የተደነገገበትን መንስኤ በጋራ ወደ ሰላም እንዲመጣ ሁላችንም ሰላም እንዲመጣ በጋራ መስራት ይጠበቅብናል ማለት ነው።
በትናንትናው ዘገባችን የፖለቲካ ምህዳሩ በገዢው ፓርቲ የበላይነት የተያዘ ነው፣ በሂደትም ምህዳሩ እየጠበበ ሄደዋል ብለው ፓርቲዎቹ ላነሱት ቅሬታም ፈዲላ አባቢያ የፖለቲካ ምህዳሩ ከመቼውም ጊዜ በላይ ሰፍቷል፣ የተፎካካሪ ፓርቲዎች አባላት እስከ ሚኒስትርነት ድረስ ያለውን የመንግስት አመራርነት ቦታ ይዘው ሀገር የመምራት ኃላፊነትን ተጋርተዋል ብለዋል። ሆኖም የፖለቲካ ምህዳሩን ይበልጥ ለማሻሻል የሚሰሩ ነገሮች ሊኖሩ ይችላሉ ሲሉም አክለዋል። ፓርቲዎች የሚያጋጥሟቸውን ችግሮች ለፖለቲካ ፓርቲዎች የጋራ ምክር ቤት እያቀረቡ መፍትሄ እንደሚሰጣቸውም ገልጸዋል።
ችግሮች ካሉ ወደ እኛ የሚመጣ አቤቱታ ካለ በፍጥነት እንዲፈታ እያደረግን ያለው። ምናልባት አንዳንድ ክፍተቶች ሊኖሩ ይችላሉ። ያው እንደሚታወቀው የጋራ ምክር ቤትም አለ። እስከታችኛው መዋቅር ድረስ ችግሮች ሲኖሩ የጋራ ምክር ቤት አለን። በጋራ ምክር ቤቱ አቤቱታ የሚመጣ ከሆነ በዛ በኩ ተወያይተን የምንፈታበት ሁኔታ ነው ያለው። እንግዲህ አቤቱታ መጥቶ ያልተፈታበትና ያልተወያየንበት ሁኔታ የለም። ክፍተቶች ሊኖሩ ይችላሉ። በየትኛውም ቦታ ላይ ከሚስ አንደርስታንዲንግም የተነሳ ምናልባት አንዳንድ ክፍተቶች ሲኖሩ ለዛም ነው የጋራ ምክር ቤቱ የጋራ ችግሩን አንድ ላይ መፍታት እንዲችል ነው የተቋቋመው። በዛ መልኩ እየተፈታ እየሄድበት ያለ ሁኔታ ነው ያለው። ስለዚህ አቤቱታዎች በዛ መልኩ በዛ በኩል መምጣት ከቻለ አሁንም የማይፈታበት ምክንያት የለም ማለት ነው።
የፖለቲካ ፓርቲዎቹ አመራሮች አሁን በሀገሪቱ ውስጥ ያሉትን ችግሮች ለመፍታት መንግስት ለውይይትና ለድርድር ፖለቲካ ቅድሚያ እንዲሰጥ ጠይቀው ነበር። የህዝብ ግንኙነት ቢሮ ኃላፊዋ ፈዲላ አባቢያ ደግሞ ፓርቲያቸው ይህን ለማድረግ ዝግጁ መሆኑን ይገልጻሉ።
በተቻለ አቅም ወደ ውይይት የምንሄድበት ሁኔታ ነው ያለው። ያ ደግሞ በጣም ብዙ ማሳያዎች አሉ። የዚህ የፕሪቶሪያ ስምምነትም ትልቁ ማሳያ ነው ማለት ነው። ሁሌም ፓርቲያችን ሁሌም ለውይይት ለምክክር ቅድሚያ የሚሰጥ ማንኛውም እንወያይ ሀሳብ አለኝ በዚህ ጉዳይ ላይ እንድንነጋገር ፈልጋለሁ ላለ ፓርቲ ሁሉ በሩ ክፍት ነው። መወያየት እንችላለን። በየትኛውም ሰዓት መነጋገር መወያየት እንችላለን።
ከዚህ ጋር አያይዘው ያነሱት በኢትዮጵያ መንግስትና በኦሮሞ ነጻነት ሠራዊት መካከል በታንዛኒያ የተካሄደ ያለው ድርድርም ጥሩ ደረጃ ላይ እንዳለ ሐላፊዋ ተናግረዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
የሐሙስ ምሽት ስርጭት የመጨረሻው ቅንብር ባህልና ማህበረሰብ ነው። እማሆይ ጽጌ ማርያምን ስለዘከረው ዝግጅት ይመለከታል። በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው እማሆይ ጽጌ ማርያምን የሚዘክር የሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ሥራዎችን ለአድማጭ ያቀረቡት የፒያኖ አመቤት ሥራዎች ቅጅ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድ ጥረት መጀመሩ በዚሁ ፕሮግራም ላይ ተገልጿል። ሀብታሙ ስዩም ቀጣዩን ዘገባ ይዟል።
የፒያኖ አመቤት እማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ የሆኑ የፒያኖ ድርድሮቻቸው መደመጣቸውን፣ ዘመን ተሻጋሪ ሥራዎቻቸው የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ሥራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የእማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ የሰሞንኛውን መድረክ ዓላማ ያስረዳሉ።
የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው እማሆይ በህይወት ሆነው የመቶ ዓመታቸውን እናከብራለን በሚል ነበር። የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ እሳቸው። ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን፣ እርግጥ ያው መቼስ ፈረንጆች ቢተር ስዊት እንደሚሉት ባንዱ አቋያ በጣም ጣፋጭ ነው፣ ደስ ይላል። የምናከብረው ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን። ሶ ሁለቱንም የያዘ ነው የሚሆነው።
የማሆይን መቶኛ ዓመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል። ለየት ባለ ሁኔታ የእማሆይ ጽጌ ማርያም ቀደምት ሥራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሃና ይናገራሉ።
አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር፣ እስራኤል እንኳን ተደርጓል፣ ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካል እና በክላሲካል ፒያኖ በሶስቱም ረድፍ። ምክንያቱም እማሆይ በብዙ ረድፍ ነበረ ሙዚቃ የሚጽፉት። ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስና ከፍ ከማድረግ በላይ ደግሞ ድርጅቱን ለማስተዋወቅና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑንና ሊደገፍ የሚገባው ድርጅት መሆኑን ለህዝብ ለማሳወቅም እንፈልጋለን።
በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በእማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምህሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በእማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የእማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው።
The way her music has found its way in the world is really interesting to me.
በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለእሳቸው የተጻፉ ዘገባዎችና የሰዎችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ ያለው የእሳቸው ስራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማህበረ ሙዚቃ ልዩ የሆነበትን ምክንያት ለማወቅ ህይወታቸውን ለመረዳት መዛግብቶቻቸውን፣ የሐሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው
በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ስራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል።
She challenges boundaries. She challenges us to think about what makes classical.
ማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምራውያኑ የሙዚቃ ቅማሬ ምንነት ላይ እንድናስመክ ተሆናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በአንዳንድ ተጠርቶ ሌሎች ግን በስልጣና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው ያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖ ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጥኑ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቆችና ሴት የሙዚቃ ቀማሪያን በዘርፉ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። ማሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጠል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለኔ በእጅጉ የሳቢን ጉዳይ የረቂቅ ሙዚቃ ውስን መሆኑና ያውስነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው።
የዚህ ዝግጅት አስተናጋጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከ16 ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተሰኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የህዝብ ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ ይናገራሉ።
ካደረጋቸው ነገሮች ተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው አመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የአመት ስኮላርሺፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ኦን ዋን ይማራሉ። ይሄም ድርጅቱ ቤስ ሙዚክ አካዳሚ ከሚባል ድርጅት ጋራ በመተባበር ነው ሲሄን ስኮላርሺፕ አቬለብል ያደረገው የሰጠው።
ወይዘሮ ሃና በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት አፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል።
እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ ሀገር ሰዎች ናቸው የሳቸውን ሙዚቃ እየተጫወቱ ያሉት። የሀገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለት ነው? ይሄንን ስል ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጪ እንደዛ አይነት ችግር አይገጥመንም።
በ99 ዓመታቸው ከዚህ ዓለም በሞት የተለዩት ማሆይ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የህዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ክብራትና ክብራን የምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲያቀናብርልን ያመሸው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት። Thank you.